የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ አርብ ህዳር 12 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ።
ኢትዮጵያውያን ከሩዋንዳ ፍጅት እንዲማሩና ክፉ ነገሮችን በሀገሮች ውስጥ እንዳይከሰቱ መትጋት እንዳለባቸው ምሁራን ሀሳባቸውን ስላጋሩበት መድረክ በምሽቱ እነግራችኋለን።
ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ካለቁ በኋላ የተነጋገሩአል። ከዛ በጣም ደሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ ስለ እንደዚህ አይነት ነገር መናገር አይቻልም የሚል ሁሉ ይወጣል ማለት ነው። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስተት ነው ልንማር። በጣም ግን ብልጥ ካልሆን ከራሳችን ስተት ነው ልንማር። በራስ ስተት ሲማር ዋጋው እስከ ህይወት ድረስ ነው። የራስን ነው ያስተምር።
አቶ ሽመልስ ኢታንጮን የሰማናቸው በቅርቡ እዚህ ዋሽንግተን ዲሲ በነበረው ፖለቲካዊ የውይይት መድረክ ላይ ከተናገሩት የተወሰደ ነው። ዝርዝሩ ሐሳብ በምሽቱ ይደመጣል።
ሰዎችን ሸሸጉ ወይም የማይታዩ ብዙ ጊዜ ማስኮት የማይሰጡባቸው የሰውን ማንነት መዳሰስ ደስ ይለኛል።
አሁን ደግሞ ያዳመጥነው ልዑል ሸዋ ፈራውን ነው። ወጣት የፊልም ባለሙያ ነው። የኪነ ጥበብ ዓለም ጉዞውን በምሽቱ ያጋራናል።
እነዚህና መሰል ጉዳዮችን በምሽቱ ታዳምጣላችሁ። አብረናችሁ የምናመሸው ሀብታሙ ስዩምና
ኤደን ገረመው ነን።
አስቀድመን አብራችሁን ስለምታመሹ እናመሰግናለን። በመቀጠል የዓለምን ውሎ በአጭሩ የሚያስቃኙን አጫጭር ዜናዎች ይሰማል።
ከዜናዎቹ ጋር ተመልሰን ወደ እናንተ መጥተናል። ከትላንት በስቲያ ረቡዕ ዕለት የኦሮሚያ ክልላዊ መንግስት ውስጥ ባለስልጣን የሆኑት አቶ ቶላ ገዳ ለስራ ጉዳይ ወደ ቄለም ወለጋ ዞን ይጓዙ በነበረበት ወቅት ላሎ አሳቢ ወረዳ ውስጥ እስካሁን ማንነታቸው ባልታወቁ ታጣቂዎች መገደላቸውን የምዕራብ ወለጋ ዞን አስተዳደር ለአሜሪካ ድምጽ ተናግረዋል። የምዕራብ ወለጋ ዞን አስተዳዳሪ አቶ ኤልያስ ኡመታ እንደተናገሩት ይህ ግድያ የተፈጸመው በላሎ አሳቢ ወረዳ ጋራ ቶሪ በሚባል ቦታ ላይ ከጠዋቱ 5 ሰዓት አካባቢ መሆኑን ገልጸዋል። ጥቃቱ በተፈጸመበት ወቅት ከአቶ ቶላ ጋር የቄለም ወለጋ ዞን ምክትል አስተዳዳሪና የጸጥታ አስተዳደር ጽህፈት ቤት ኃላፊዎች እንዲሁም ሌሎች ሰዎች አብረዋቸው ነበሩ ብለዋል። አቶ ኤልያስ እንዳብራሩት በዞኑ በተለያዩ ጊዜያት የመንግስት ባለስልጣናት ላይ ያነጣጠረ የግድያ ሙከራ ሲካሄድ ነበር ብለዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባሸነፉበት ፕሬዚዳንታዊ ምርጫ ጣልቃ የገባችው ሩሲያ ሳትሆን ዩክሬን ነች የሚባለው የፈጠራ ወሬ ነው ሲሉ አንድ የቀድሞ ዋና የዋይት ሃውስ የብሔራዊ ጸጥታ አማካሪ ተናገሩ። ፊዮና ሂል ፕሬዚዳንት ትራምፕ ከስልጣን በሚሰናበትበት ደረጃ ሊያስከስስ የሚችል ጥፋት ፈጽመው እንደሆነ እየመረመረ ለሚገኘው የተወካዮች ምክር ቤት የደህንነት ኮሚቴ በሰጡት የምስክርነት ቃል ላይ ነው ይህንን የተናገሩት።
ኢራን ውስጥ ጸረ መንግስት ተቃውሞውን ለማፈን ታልሞ የኢንተርኔት መገናኛው ከተቋረጠ ዛሬ 6ኛ ቀኑን የያዘ ሲሆን የሀገሪቱ ባለስልጣናት በዛሬው ዕለት በበርካታ የሀገሪቱ ክፍሎች አገልግሎቱን ከፍተናል ማለታቸውን ተከትሎ በጥቂቱ ስሜቱ ሻል ማለቱ ተሰምቷል። ኔት ብሎክስ የተባለው ቢሮውን ለንደን ውስጥ የሆነ የኢንተርኔት አገልግሎት ተከታታይ ቡድን ትላንት ሐሙስ አከታትሎ በትዊተር ገጹ ላይ ባወጣው ማስታወሻ በኢራን ሙሉ በሙሉ በሚባል ደረጃ ለ113 ሰዓታት ተዘግቶ የቆየው የኢንተርኔት አገልግሎት ትላንት መጀመሪያ በ5%፣ ዛሬ ጧት ደግሞ በ15% ለቀቅ መደረጉን ዘግቧል።
የኬንያ መንግስት በሀገሪቱ በአይነቱ የመጀመሪያ የሆነውን ብሔራዊ የአእምሮ ጤና ጉባኤ በዚህ ሳምንት አካሂደዋል። የጉባኤው ዓላማ የአእምሮ ጤናን የተሻለ መንግስታዊ ትኩረት ለመስጠት እኛ በሀገሪቱ የማኅበራዊ ኢኮኖሚያዊ አጀንዳ ውስጥ ለማካተት እንደሆነ ተጠቁመዋል። ኬንያ ውስጥ የአእምሮ ጤና ችግሮች አሁንም እንደ ነውር የሚቆጠሩ ሲሆን በዚህም ምክንያት ብዙ ሰዎች ሕክምና እርዳታ ከመፈለግ ወደኋላ ይላሉ።
አድማጮች፣ ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ መደመጡን ይቀጥላል። ከአሜሪካ ድምፅ ራዲዮ ነው። በመቀጠል የመጀመሪያውን ዝርዝር ዜና እናሰማችኋለን። ወደዚያው እንሻገር። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዋሽንግተን ዲሲ የድጋፍ ማህበር ከእኛንን ኢትዮጵያ ስብስብ ጋር በትብብር ኢትዮጵያን እናድን በሚል ርዕስ ባዘጋጁት በዚህ ውይይት ላይ ከሌሎች የሚማር ማህበረሰብ ብልህ በመሆኑ ክፉ ነገር በኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሐሳብ ከትንታኔ ጋር ቀርቦበታል።
የእርስ በርስ ግጭትና በማንነት ላይ የሚደረግ ጥቃት ምልክቶችና መገለጫዎችን በተመለከተ በዓለም አቀፍ ደረጃ ስምምነት ላይ የተደረሰባቸው 8 ነጥቦች እንዳሉ በመዘርዘር ማብራሪያ ያቀረቡት አቶ ሽመልስ ኪንታንጮ እነዚህ ምልክቶች ከኢትዮጵያ ወቅታዊ ሁኔታ ጋር በማያያዝ ትንተና ሰጥተዋል። ጽዮን ግርማ ዝርዝሩን ታስደምጣናለች።
አቶ ሽመልስ ኪንታንጮ በሃዋርድ ዩኒቨርሲቲ የሕክምና ትምህርት ክፍል ፕሮግራም መሪ ናቸው። በኢትዮጵያ የፖለቲካ ጉዳይ ላይ በዚህ በዩናይትድ ስቴትስ በሚካሄዱ የተለያዩ ውይይቶች ላይ የተገኙ አስተያየትና ሐሳባቸውን በማካፈል ይታወቃሉ። በዚሁ መድረክ ላይ በኢትዮጵያ የፖለቲካ ልሂቃን የእርስ በእርስ ግጭት ወይም በማንነት ላይ ያተኮረ እልቂትን እያፋጠኑት ነው ወይ የሚል ጥያቄን አንስተው ባቀረቡት ጽሑፍ በአንድ አገር ላይ የዘር ፍጅት ደርሷል ወይም ሊደርስ ነው የሚባሉትን ምልክቶች ለማብራራት ሞክረዋል። ጄኖሳይድ ዎች የተባለውና የተባበሩት መንግስታት ድርጅትን ጨምሮ ለተለያዩ ዓለም አቀፍ ተቋማት ጥናት የሚያቀርበው ድርጅት ስለ ዘር ፍጅት ምልክቶች ያቀረበውን ቀደም ያለ ጥናትም አብራርተዋል። አቶ ሽመልስ እነዚህ ምልክቶች 8 ናቸው ይላሉ።
የመጀመሪያው ደረጃ እንግዲህ ወደ ጄኖሳይድ ለመግባት እኛና እነሱ የሚል በሁለት የሚከፈል ካታጎሪ ያስፈልጋል። ጄኖሳይድ እንግዲህ ፍጅት ነው፣ ግድያ ነው። ለመግደል ገዳይ ሟች መኖር አለበት። ገዳይና ሟች ለመነጋገር እኛና እነሱ እየተባለ ኮሚኒኬት መደረግ ይጀምራል ማለት ነው። አንድ ሀገር ውስጥ የጋራ ኢኮኖሚ፣ የጋራ ፖለቲካል እሳቤ እንኳን ባይኖርም ግን የጋራ ሉዓላዊ ሀገር ውስጥ የሚኖሩ ሰዎች እኛና እነሱ ብለው ከፋፍለው ሲጀምሩ እንደ አንድ ነው፣ የመጀመሪያው ደረጃ ነው ብለው ያስቀምጣሉ። የሁለተኛው ደረጃ ሲምቦላይዝ ያደርጋሉ። ልክ ሩዋንዳ ላይ በረሮ ብለው ሊገሉ ያስቡትን እንደ ውሻ እንደዚህ ይስሉ ነበር ናዚዎቹ። እና ልክ እንደዛ የምንጠቀማቸው ቃላቶች፣ የምንሰጣቸው ስሞች፣ ለሃይማኖት የምናረጋቸው ነገሮች ይሄ ሲምቦላይዝ የማድረግ ከከፈልን በኋላ እነሱ እኮ እንደዚህ ናቸው፣ እኛ የተሻልንን፣ እኛ ደህናንን ለማለት እንደዛ ሲምቦላይዝ ሲምቦል ማድረግ እንደ ምልክት መስጠት አልፎ የጁሾችን ካየን ምልክት ሁሉ ኮከብ፣ ሰማያዊ ኮከብ ሁሉ እያለበሱ ወደ ተወሰነ ቦታ ለይተው የማስቀመጥ ነገር ነበረ። ከዚህ ያለፈ ደግሞ በጣም በርካታ ስድቦች አሉ። እኛውን ቡድን በአስተሳሰብ የተለየውን ቡድን ጭላሸጥ የመቀባት ነገር አለና ይሄ ሁለተኛው ደረጃ ነው ወይ ብዬ ጠይቃለሁ። እንዳንተ መጠየቅ ወይም የራሳችሁን መውሰድ ነው። ሶስተኛ ደረጃ ብለው ያስቀመጡት የፈረጁትን ቡድን ወይም እዛ ውስጥ ያሉትን ግለሰቦች እንደ ሰው ስብዕናቸውን መካድ። ሰው አይደሉም፣ በረሮ ናቸው። ሰው አይደሉም፣ ውሻ ናቸው። እነዚህ ሰፋሪ ናቸው፣ ወራሪ ናቸው። ስለዚህ ወራሪ ከመጣብህ ምንድን ነው የምታደርገው? ሰፋሪ ከመጣብህ ምንድን ነው የምታደርገው? እንግዲህ እነዚህ ዲሁማናይዝ የሚያደርጉት የሰው አእምሮ ግደል ስትለው እንዳይጠራጠር ነው፣ ወደኋላ እንዳይመለስ ሰው አታደርገውም። ስለዚህ ለጭካኔ የበለጠ ያዘጋጃል ማለት ነው።
አቶ ሽመልስ ምልክቶች ናቸው ያሏቸውን እያጣቀሱ ሲያቀርቡም በየመካከሉ ምሳሌዎችንም አንስተዋል። አራተኛው ምልክት ያሉትን ደግሞ ከሚያብራሩበት ይቀጥላሉ።
አራተኛው ኦርጋናይዝ ማድረግ ነው። እንግዲህ እነዚህ ጄኖሳይድ የዘር ፍጅቶች በደንብ በጥንቃቄ በአጭር ሰዓት በመቶ ቀን 1 ሚሊዮን ሰው፣ በዛ ጊዜ የሩዋንዳ ህዝብ 6 ሚሊዮን ነበረ። ስለዚህ 17% የሩዋንዳ ህዝብ አልቋል። ድንገት ሀፕን ቢያደርግ እኛ ሀገር ቢሆን የመቶ ሚሊዮኑ እንዴት ነው የሚሰራው የሚለውን እንግዲህ አስቡት። ስንት ሰው እንደሆነ አስቡት፣ ያን አስቡት። ስለዚህ ይሄ አይነት ነገር በደንብ በልሂቃን ነው የሚመራው፣ ልሂቃን ይገቡበት። ለዛ ነው በጣም ኤፊሽንት የሚሆነው። በአጭር ጊዜ ብዙ ሰው የሚገደለው፣ በአጭር ጊዜ ብዙ ጉዳት የሚደርሰው በደንብ ስለሚመራ ነው። እና የእኛም ልሂቃን ኦርጋናይዝ ያደርጉታል ወይ? እንግዲህ ቅድም እንደ መግቢያ ላይ ለማንሳት የሞከርኩት አምስተኛው ጫፍና ጫፍ እንዲይዙ ይደረጋል። ይሄ ኦልሬዲ ለይተዋቸዋል፣ ሲምቦላይዝ አድርገዋቸዋል። ከዛ በኋላ ከስብዕናቸውን ይክደዋል፣ አንደኛው የአንደኛውን ግሩፕ። ከዛ በደንብ ኦርጋናይዝ ያደርጋሉ፣ ያደራጃሉ። ከዛ የሚቀጥለው ያደራጁትን እንደገና በጣም ያለያያል። ይሄ ጥግ ሲይዝ ምንን ያካትታል? ምናልባት የክርስትና ሃይማኖት ውስጥ ከሆነ አይ ሙስሊሞች እኮ ምንም ችግር የለውም አብረን እኮ መኖር እንችላለን የሚለውንም የማጥፋትና ወደ ሌላ ጥግ የማሳስ ነገር ሁሉ ይሰራል። ሊብራል የሆኑ እዛ ጫፍና ጫፍ እንዲያዝ ከሚፈለገው ግሩፕ የማይሆን የራስ አባል እንኳን ቢሆን የሚወገድበት መንገድ ይፈለጋል። ይሄ በደንብ ፖላራይዚንግ ይሆን። ሃይማኖት ከሆነ ቤተክርስቲያን ማቃጠል ይጀምራል፣ መስጊድ ማቃጠል ይጀምራል። ወይም ባህላዊ የሆኑ የአንደኛው ቡድን እሴቶችን ማፍረስና ማቃጠል ይጀምራል። ይሄ አምስተኛው ስቴጅ። ስድስተኛው ስቴጅ ዝግጅት ነው። ዝግጅቱ ለመግደል ማለት እነዚህ ሰዎች ይለያሉ። ሰዎች ወደ ሆነ ቦታ ይቀመጣሉ። ከዛ ለግድያ ኦሬዲ ተደራጅቷል፣ ተዘጋጅቷል፣ ሰው አይደሉም ተብሏል። ሰው በደንብ የተዘጋጀውን ነገር አሁን ዳርና ዳር አስይዞታል። ስለዚህ ሰው ለጭካኔ ዝግጁ ነው። ከዚህ በኋላ የሚቀጥለው እንዴት አድርገን እናርግ። ሰባተኛው ደረጃ ግድያዎች ይፈጻሉ። አክቹዋሊ የመግደሉ ነገር የማጥራቱ ነገር ሰው ያልሆኑትን የማጥፋት የኛ ያልሆኑትን የማጥፋት የኛ ያልሆኑትን በተለያየ መልኩ ባዘጋጇቸው የመግደያ መሳሪያዎችና ዘዴዎችና ስልቶች ግድያው ይፈጽማል። የመጨረሻው ስቴጅ ግድያው ከተገደለ በኋላ ክህደት ነው። ክህደቱ በአብዛኛው ይታወቃል። ምክንያቱም ይሄ ግድያ ከተፈጸመ ወንጀል ነው ወይም ያስጠይቃል። ስለዚህ ይሄን ኦርጋናይዝ የሚያደርጉ ይሄን የሚሰሩ ሰዎች መክዳት ይጀምራሉ። አከዳዳቸው እንዴት ነው? አንደኛው ቁጥሩን ይክዱታል። 100 ሰው ከሞተ 5 ነው። 1000 ሰው ከሞተ 1000 ነው። 1 ሚሊዮንም ሲሞት እንደዛው ቁጥር የመጀመሪያው አንድ ነገር እሱ ነው። ሁለተኛው የሞቱት ሰዎች ላይ የሚመሰክር መስሎ ከታያቸው የአይን እማኞችን ወይም ማስረጃ የሚሆኑትን ነገሮች የማጥፋት የመግደል እንደዚህ ስራዎች ይሰራሉ። ይሄ ማስረጃ ሊሆን አይችልም የሚል አይነት ነገሮች ይሰራሉ። ሌላው ይሄ ዝም ብሎ ተራ ግጭት ነው የነበረ ነው ታሪካዊ ነው በዚህ ቡድንና በዛ እንደዚህ አይነት ነገሮች ይነሳሉ። ሌላው ግን እንደዚህ ጄኖሳይድ ለማለት የዘር ፍጅት ለማለት እንደ ጁሾቹ ተሰብስቦ 6 ሚሊዮን ሰው ማለቅ አለበት ወይ እንደ ሩዋንዳው 1 ሚሊዮን ሰው ማለቅ አለበት፣ ስለዚህ ይሄ ያን አያሟላም የሚል አይነት ክርክርም ይዘው ሊመጡ ይችላሉ ማለት ነው። እነዚህ 8 ደረጃዎች ናቸው አሉት። አንዳንድ አርቲክሎች ላይ 10 ደረጃ ይሉታል። አንዱን በሁለት ቦታ እየከፈሉት ማለት ነው። በአጠቃላይ ግን ይሄ ላይ ዓለም አቀፍ ስምምነት አለ። እነዚህን ካሟላ የዘር ፍጅት ተካሂዷል የሚል ትርጉም ይሰጠዋል ማለት ነው።
አቶ ሽመልስ እንዲህ ያለ ክፉ ነገር በአንድ ሀገር ላይ እንዳደርስ ከሌሎች መማር ያስፈልጋል ሲሉ ምክረ ሀሳባቸውን ሰንዝረዋል።
ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ካለቁ በኋላ የተነጋገሩ አሉ። ከዛ በጣም ደግሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ ስለ እንደዚህ አይነት ነገር መናገር አይቻልም የሚል ህግ ሁሉ ይወጣል ማለት ነው በኋላ። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስህተት ነው የምንማር። በጣም ግን ብልጥ ካልሆን ከራሳችን ስህተት ነው የምንማር። በራስ ስህተት ሲማር ዋጋው እስከ ህይወት ድረስ ነው። የራስን ነው ያስከፍ።
የኢትዮጵያ ወቅታዊ ሁኔታ ምልክቶች ስለመኖራቸው አመላካች ሁኔታዎች አሉ የሚሉ ሀሳቦችም ተንጸባርቀው ነበር። አይ የለም በኢትዮጵያ ምድር እንዲህ ያለ ሁኔታ አይፈጠርም ያሉም ነበሩ። አቶ ሽመልስ በበኩላቸው ምልክቶቹ ዓለም አቀፍ ተቀባይነት ያላቸውና ከዚህ ቀደም የነበሩ ታሪኮችን ታሳቢ ያደረጉ መሆናቸውን ጠቅሰው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ ምሁራን ከዚህ ትምህርት በመውሰድ ጥንቃቄ ሊያደርጉ ይገባል ሲሉ መክረዋል።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። በቀጣይ ደግሞ በኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍ በድሬዳዋ አስተዳደር በምስራቅ ኦሮሚያና በድሬዳዋ ዩኒቨርሲቲ ግጭት ተፈናቅለው በትምህርት ቤቶችና አብያተ ክርስቲያናት ውስጥ ስለተጠለሉ ዜጎች ድጋፍ ማድረጉን አስታውቋል። አዲስ ቸኮል ዘገባውን ልኮልናል።
የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍ ተጠባባቂ ኃላፊ የሆኑት አቶ ከተማ ተሰማ በተለይ ለቪኦኤ እንዳስታወቁት ድርጅታቸው በድሬዳዋ ተደጋጋሚ ግጭቶች ከገንደ ተስፋና በርገሌ ተፈናቅለው በገንደ ተስፋ ቁጥር 2 ትምህርት ቤትና ገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች፣ ከምስራቅ ሐረርጌ ቀርሳና ወተር ተፈናቅለው በገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች፣ እንዲሁም በድሬዳዋ ዩኒቨርሲቲ የተፈጠረውን ግጭት በመሸሽ በስላሴ ቤተክርስቲያን ለተጠለሉ ተማሪዎች ልዩ ልዩ ድጋፍ አድርጓል ብለዋል። በድሬዳዋ ከተማ ከጳጉሜ 6 የአዲስ ዓመት ዋዜማ ጀምሮ በተቀሰቀሰውና ያዝ ለቀቅ እያደረገ በቀጠለው ግጭት ከሰፈራቸው ተፈናቅለው በገንደ ተስፋ ቁጥር ለትምህርት ቤትና ገብርኤል ቤተክርስቲያን ለተጠለሉ ስለተደረገው የሰብአዊ ድጋፍ አቶ ከተማ ሲናገሩ
ከአካባቢያቸው ተፈናቅለው ወደ መጠለያ አካባቢ የገቡ አሉ። በተለይ አሁን ገንደ ተስፋ የሚባለው አካባቢ ሰዎች ከአካባቢያቸው በተፈጠረው ግጭት ወደ መጠለያ አካባቢ እየገቡ ነው። ሳቢያን አሚን ገንደ ተስፋ ቁጥር ለትምህርት ቤት የሚባል አለ፣ እዛ ገብተው ነበረ። በተጨማሪ ደግሞ ከገብርኤል ቤተክርስቲያን የተጠለሉ ነበሩ። ለእነዚህ ያደረግነው ድጋፍ መጀመሪያ በመጠባበቂያ ከያዝናቸው ምግብ ነክ ያልሆኑ ቁሳቁሶችን ማልተስ ነው። ለሁለቱም ለገነት ስፋም ቁጥሯ ትምህርት ቤት ለነበሩትም ገብርኤል ቤተክርስቲያንም ያልሆኑ ቁሳቁሶች በወቅቱ አድርሰናል። አስፈላጊ የመኝታ መገልገያዎችን፣ ምግብ መስሪያ ቁሳቁሶችን እና ውሃ መጠጫ ቁሳቁሶችን ለማድረስ ሞክረናል፣ ጥረት አድርገናል፣ አድርሰናለን። ሁለተኛው ግን የሰብአዊነት ጥምረት የሚባል አዲስ አበባ ላይ የተቋቋመ በእነ ያሬድ ሹመቴ የሚመራ ቲም አለ። ያ ቲም በሀገር ፍቅር ቲያትር ቤት አካባቢ ያሰባሰበውን ከፍተኛ ግምት ያለው የምግብ ድጋፍ ልኮልናል ቱ አባሳተን ልኮልናል ሱን ወቅቱ ዛውት ቦታ ተገኝተን በእኛ በጎ ፈቃደኞችና በአጠቃላይ በስታፉ ለተረጂዎች እንዲደርስ አድርገናል።
ለምን ያልሰሽ
ገነስፋ ቁጥሩት ምርት ወደ 133 ቤተሰብ አባወራ ነያዝ ነው። ገብርኤል ቤተክርስቲያን ደግሞ ወደ 60 አካባቢ አባወራዎች ነያዝ ነው።
ከዚህ ባሻገር ከገንዳዳ ተፈናቅለው በአዲስ ከተማ የተጠለሉ ሌሎች 60 ግለሰቦች ዝርዝር ከቀበሌው እንደደረሳቸውና በነገው ዕለት ድጋፍ እንደሚያደርጉላቸው ተናግረዋል። ግጭቶቹ በተነሱ ጊዜ የአምቡላንስ አገልግሎት መስጠት መቀጠላቸውን ነው አቶ ከተማ የሚናገሩት። ባለፈው ጥቅምት 12 በመስራቅ ኦሮሚያ ተከስቶ በነበረው ረብሻም ንብረታቸው ወድሞ ወደ ድሬዳዋ ሸሽተው የመጡ 39 ግለሰቦችንም እንደደገፉ አቶ ከተማ አክለው ተናግረዋል።
ከዚህ ከ ዛቀ ሀርጌ ከወሰር ከቅርሳ አካባቢ ወደ ገብርኤል ቤተክርስቲያን ይጠለሉ ነበሩ። እዚህ እንደደረሱ ጥሪ ተደረገልናል። ሄደን አይተናል እና መጀመሪያ ያደረግነው ምንድነው ያለውን ነገር ለብርድስ እና ሌሎች ቁሳቁሶችን እንዲደርሱ አድርገናል። ለነሱ ማለት ነው ቁጥራቸው ብዙም አይደለም። እነሱ ለ39ም ማድረግ የሚገባን አድርገናል።
ለዩኒቨርሲቲው ተማሪዎች ላደረጉት ድጋፍም አቶ ከተማ የሚሉት አላቸው።
ድሬዳዋ ዩኒቨርሲቲ በቅርብ ጊዜ በተፈጠረው የተማሪዎች የእርስ በርስ ግጭት መጀመሪያ ተማሪዎቹ ከዛ እንደወጡ ቁጥራቸው ወደ 1300 አካባቢ የሚደርስ ስላሴ ቤተክርስቲያን ነው የተጠለሉት እና የመጀመሪያው የእኛ ድጋፍ ያደረግነው ምንድን ነው ፈርስት ኤድ የመጀመሪያ ሕክምና እርዳታ ለተጎዱ ተማሪዎች የመስጠት ስራ የሰራ ነው። ሁለተኛ ደግሞ ከግቢው ሲወጡ የደረሰባቸው ጉዳት ነበረ፣ እነዛን ወደ ሕክምና ጣቢያዎች የማድረስ ስራ ሰራን። ይህን ከሰራንና ካጠናቀን በኋላ ደግሞ እንደገና ሄደን አስባረግነው አሴስመንት የሚተኙበት ቁሳቁስ እና የመጠጫ ሌሎች ነገሮች ያስፈልጋቸው ነበረ። ይህንንም በወቅቱ አድርሰናል። በተረፈ እንግዲህ ከእነሱ ጋር በመሆን በጎ ፈቃደኞች አብረው እያገዙ ይገኛሉ ወጣቶች ማለት ነው እና ወደ ቦታቸው ወደ ትሬትም እንዲመለሱ የማድረግ ነገር ያው አስተዳደሩ እየሰራ ነው ያለው። በእኛ በኩል ግን አስፈላጊውን ሰብአዊ ድጋፍ እያደረግን እንገኛለን ማለት ነው።
የተፈናቃዮቹ የምግብ ፍላጎት በዋናነት በአካባቢው ነዋሪዎች የበጎ ፈቃድ ድጋፍ ላይ ተመሰረተ በመሆኑ ዘላቂነቱ አጠራጣሪ ስለሆነ ለቀይ መስቀል ማህበር ዋና መስሪያ ቤትም ሪፖርት ማድረጋቸውን አቶ ከተማ አስታውቀዋል። አቶ ከተማ ድሬዳዋ ብሎ ምስራቅ ኢትዮጵያ የቀድሞ መታወቂያ ወደሆነው ፍቅርና መተሳሰብ እንዲመለስ ነው የሚመክሩት። ተፈናቃዮቹም ቀይ መስቀልንና የድሬዳዋ በጎ ፈቃደኞችን አመስግነው መንግስት ግን እየደገፈን አይደለም ሲሉ ወቅሰዋል። ከምስራቅ ሐረርጌ ወተር ከተማ መጋዘንና ወፍጮ ቤት እንዲሁም ከቅርሳ ከተማ ደግሞ በቅርቡ 2 ሚሊዮን ብር አውጥተው እንዳስመረቁት የነገሩን ቤት እንደወደመባቸውና ባዶ እጃቸውን ድሬዳዋ እንደመጡ የሚናገሩት ወይዘሮ ፍቅር ተመንገሻ እንዲህ ይላሉ።
የቤተ ክርስቲያን አለቃ በህዝቡን በማስተባበር እራትና ምሳችን ሳይቀርብን አብሩ ማጠጡን ቀይ መስቀልም እንዲህ የምንተኛባት ምንጣፍና ብዙ ልብስ ሰጥተውናል። አንዳንድ ልብስ ደግሞ የምንቀይረው ነገር አድርጉልናል። እንደገና በማህበር ደግሞ ብሉ ተብሎ የተሰጠን የተወሰነች ሩዝ እና የተወሰነች ዘይት ነበረች። ቀርሲያችን እያደአድርገን ጨርሰናል። በአሁኑ ሰዓት ግን ምንም ነገር የለንም። ምንም የምናደርገው ነገር የለም። ምንም የምንበላው ምንደሮ አቸው የሚጠየቀን መንግስት የለም።
የድሬዳዋ አስተዳደር መታወቂያ ጠየቃችሁ? የድሬዳዋ አስተዳደር መንግስት
ድሬዳዋ አስተዳደር ማልመጣም አልጠየቀንም።
አስቀድሞ በገደ ተስፋ ትምህርት ቤት ተጠልለው ለነበሩ ድጋፍ ማድረጋቸውን የተናገሩት የድሬዳዋ አስተዳደር አደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ኃላፊ አቶ ሮብሌ ኤልየ ከምስራቅ ሐረርጌ የተፈናቀሉትን በነገው ዕለት ሊጎበኙ ማሰባቸውን ተናግረዋል። ዛሬ ሄጄ ጠይቄያቸው እስካሁን ድረስ ምንም አይነት ድጋፍ አላደረጉልንም፣ መጠውም አላዩንም እያሉ ነበር። ገብርኤል ቤተክርስቲያን ያሉትን ከዚህ ከምስራቅ ኦሮሚያ ከቀርሳና ወተር የመጡት
እሱን ገና ታግላ ማገኘው በመሌውም ው በአቅራቢያ ያሉ መንግስት አካል ነገርካቸው ነ ምን ያክል መዝግባቸውና መመዝገብ አንድ አመኖራቸው እና ለገታ ዘባ ይታስበናል።
ከበርገሌና ገንደ ተስፋ የተፈናቀሉትንስ
እነሱ ያልተመለሱ አሉ። እሱ በተሻለ ሁኔታ የተሰራ ነው። ሎስ እንዳይሄድ መረጃ እየተሰራ ነው።
ድጋፍስ አድርጋችሁላቸው? ድሬዳዋ ተከስቶ በነበረው ግጭት የተፈናቀሉ አብዛኞቹ ወደ ቀደሞ ቤታቸው እየተመለሱ ሲሆን የድሬዳዋ ዩኒቨርሲቲም በነገው ዕለት ትምህርት ጀምራለሁ ብሎ ማስታወቂያ አስነግሯል። ሆኖም በስላሴ ቤተክርስቲያን የተጠለሉት 1300 ገደማ ተማሪዎች ወደ ትምህርት ገበታ መመለስ አለመመለሳቸው ነገ የሚታይ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። ወደ ቀጣዩ ዘገባ ስናመራ ልዑል ሸዋፈራው ራሱን በራሱ የፊልም ጥበብ ያስተማረ የፊልም ባለሙያና የመዝናኛ ኢንዱስትሪው ላይ የራሱን ተጽዕኖ ለማሳረፍ እየጣረ የሚገኝ ወጣት ነው። ከኤደን ገረመው ጋር አጭር ቆይታ አድርጓል።
አዲስ አበባ ዩኒቨርሲቲ ገብቶ ፖለቲካል ሳይንስ ነው ያጠናው። ሁለተኛ ዓመት ዩኒቨርሲቲ ተማሪ ያለ ካገኛቸው ጓደኞቹ ጋር አብዛኛውን ጊዜ የኢራን፣ የጃፓን እንዲሁም የድሮ ፊልሞች በማየት ጊዜ ያሳልፉ ነበር። እንደውም አብዛኛው ዩኒቨርሲቲ ትውስታው ያ እንደሆነ ይናገራል። በፊልምና በፈጠራ ስራ ፍቅር የተለከፉት ወጣቶች ተመርቀው ከዩኒቨርሲቲው እንደወጡ ለምን ካሜራ ይዘን እየቀረጽን ፊልም ስራን አንሞክርም ብለው የመጀመሪያ ስራቸውን መስራታቸውን አጫውቶኛል። የዛሬ እንግዳይ ልዑል ሸዋ ፈራው የፊልም ስራ ባለሙያና የዋግ ኢንተርቴንመንት መስራች ነው።
ሞች እንደኛ ባላዶስ ስፒሪት ይባላል። የመናፍስት ቀኒ ብለን እንተረጉመዋለን። ስለ አዲስ አበባ ነው። ሶስታችንም ትልቅ ግንኙነት አለን ብለን እናስባለን ከአዲስ አበባ ጋርና ቀስ በቀስ ግን ያን የነበረው ግንኙነትና አዲስ አበባነት ትንሽ እየጠፋ መጣ። አዲስ አበባ ትዝታ እና እስቲ ለምንድን ነው ስለሱ ማናወራው እስቲ እሱን ነገር እንጻፈው ተባለ እና ታሪኩ ምንድን ነው? የሆነ ሰውዬ አዲስ አበባ ነበር ተወልዶ ያደገው። የማንነት ቀውስ ያጋጠመውና እሱን ነገር አዲስ አበባ ውስጥ ወክ እያደረገ ለጋር ሲደርስ አንበሳው ይታየዋል። አንበሳው የሆነ ነገር ይቀሰቀስበታል፣ የሆነ ትዝታ ያመጣበታል። ስቴዲየም ሲሄድ የሆነ ነገር ያህል የሆነ ትዝታ ይቀሰቀስበታል እና በዛ ውስጥ የዛን ሰውዬ የማንነት ቀውስ ምንዳስስበት ፊልም ነበረ እና በጣም ያው ሁል ጊዜ ጭንቅላታችን ውስጥ ነበረ ፊልም መስራት እንደምንፈልግ፣ ግን ያው ምንም አይነት ትምህርት ስላልነበረን በዛ አንድ አመት ውስጥ ራሳችንን በፊልም ስራ ሂደት ውስጥ አገኘ ነው። ከዛም ራሳችንን እንዴት ማሻሻል እንዳለብንም የተማርነው ያን ጊዜ ነው። እሱ ላይ ፕሮዲውሰር እና ፕሮዳክሽን ማናጀር ነበርኩኝ። የአክሽን ማናጀር ነበርኩኝ። የመጀመሪያ ፊልማችንም ይሄ ነበረ።
መቼ ተወለድሽ? ከየት ነው የጀመረው ታሪክሽ? አንቺ የነገስታቱ መናገሻ አሸገር ኮረዳይቱ እስኪ ስንክሳርሽ ናውጊ። ከአልፎ ያጁ በፍቅርሽ መታት ተብትበሽ እስከ አሰርሻቸው ግዞተኞች ስንቱ አልፎብሻል። ግብር ስታበይ ልፍኞች ውስጥ የክብር ቦታ ከሚያገኙት እንደ እንጀራ ልጅ ደጃፍ ላይ ሆነ ወደ ውስጥ ከሚያመትሩት ምንዱባን ስንቱን አይተሻል።
ከመጀመሪያ የሙከራ ፊልሙ በኋላ የማስታወቂያ ቢሮ ሲሰራ ቆይቶ ከሁለት አመታት በኋላ ደግሞ በድጋሚ ወደ ፊልሙ ዓለም ተመልሷል።
ሁለተኛ ፊልሜ ዳንዲ ላይንስ ይባላል። ፍሊገላ ይለው ቆይቷል። ፊልሙ 2017 ላይ ነው መቅረጽ የጀመርኩት። ፊልሙን አለቀ ተቀርጾ ግን አሁንም ተቀምጧል። ቀስ ብዬ ጨርሰዋለሁ ብዬ ነው ማስበው ይመስለኛል። በጣም ፐርሰናል የሆነ ታሪክ ስለሆነ ይመስለኛል እንደ ጸሐፊና እንደ አዘጋጁ የሰራሁት ነው። ሁለተኛ የእኛ የቴሌቪዥን ድራማ ላይ የመጀመሪያው ሲዝን ላይ ጸሐፊና ስክሪፕት ኤዲተር ነበርኩኝ። አራተኛው ፊልም ደግሞ ፕሉም ብላንች በፈረንሳይኛ፣ በእንግሊዝኛ ደግሞ ዋይት ፌዘርስ የሚል ፊልም አሁን እዚህ ኬንያ መጥቼ የተወዳደርኩበት ፊልም ማለት ነው። ቡርኪና ፋሶ ሄጄ ነበር የሰራሁት። ይህ ፊልም የተሰራው የሲኒ ፋብሪክ የሚባል ትምህርት ቤት ናቸው። አላማው የተለያዩ ሀገር ያሉ ወጣት ፊልም ሰሪዎችን አንድ ላይ ሰብስቦ ወደ ተለያየ ሀገር ልኮ ስለማያውቁት ቋንቋ፣ አካባቢና ባህል ውስጥ ሆነው እንዴት ነው አንድ ፊልም መስራት የሚችሉት ነበር እና በዚህ መሰረት እኔ በጎተ ኢንስቲትዩት እዚህ ፕሮግራም ታጭቼ ስሜ ገባ ማለት ነው።
ማይክ አያኑ ሉ ጋርሶን ሪፊዝ ዳቮዌ ኪል አን ሶርሲ ሉ ሳታን ኤት አንኮር ዳን ሶን ኮር አሜን
የሚያጠንጥነው አሌን የሚባል ቡርኪና ፋሶ ዋጋዱጉ ከተማ የሚኖር የአስር አመት ልጅ ላይ ነው እና ይሄ የአስር አመት ልጅ በአካባቢው የሚገኝ የሃይማኖት መሪዎች መጥፎ መንፈስ እንዳለበት ይነገራቸው እና ቤተሰቦቹ እና ፊልሙ ይህንን ልጅ ከዚህ ነገር ለማውጣት የሚደረግን ጥረት የሚዳስስ ነው ማለት ነው። እና ይህ ፊልም ብዙ ቦታዎች ታይቷል። ጽፍ ያለው እና ዳይሬክት አድርጌያለሁ ወይም አዘጋጅቻለሁ። የሰዎችን ሸሸጉ ወይም የማይታዩ ብዙ ጊዜ ማትኮት የማይሰጥባቸው የሰውን ማንነት መዳሰስ ደስ ይለኛል።
ሙሉ በሙሉ በፈረንሳይኛ የተሰራው ይሄ ፊልም በኬንያ በሚገኘው በሌክ ኢንተርናሽናል ፓን አፍሪካን ፊልም ፌስቲቫል ላይ በአፍሪካ የባህል ጉዳዮች ስራ የተሰራ ልዩ ፊልም በሚል ዘርፍ አሸናፊ ሆኗል። ልዑል ከፊልም ስራው ውጪም ዋግ ኢንተርቴንመንት የተሰኘ ድርጅት ከቶ በስራ አስኪያጅነት እየሰራ ይገኛል።
እንግዲህ ከፊልሙም ወደ ሌላ አይነት የህይወት ጎዳና ላይ ያለውኝ እና እሱ ሙዚቃ ነው እና አሁን አዲስ አበባ ውስጥ እንደ አርቲስት ማናጀር ሁኜ እየሰራው ነው ያለሁትኝ እና በዚህም ስራዬ 9 የሚሆኑ ያሉ አርቲስቶችን እና ባንዶችን እና እነዚህ ባንዶችና አርቲስቶች በተለያየ አይነት የሙዚቃ ዘርፍ ላይ ተሰማሩ ናቸው። ፊልምና ሙዚቃ እንግዲህ ተጓዳኝ የሆኑ ጥበብ ዘርፎች ናቸውና ሁለቱንም አንድ ላይ ለማስኬድ ስለማሰብ ነው ወደዚህም ስራ የገባሁት። እና ደግሞ በጣም ሙዚቃ ስለምወድና ትልቅም የሆነ ለውጥም ለማምጣት ስለምፈልግ ነው በሙዚቃው ዘርፍ ላይ ማለት ነው። እንግዲህ የኔ ራዕይ አሁን ካልኩት ጋር ይገናኛል። ምንድን ነው ብዙ አርቲስቶች አሉ እኛ ሀገር እና ብዙ ለጥበብ የሚገፋፉ ብዙ ነገሮች አሉ፣ ግን ሁልጊዜ ሳያድጉ በአጭሩ ነው የሚቀጩት። እነዚህ አርቲስቶች ከስራቸው የሚገፋቸው የሚደግፋቸው ብር ሊሆን ይችላል፣ በሌሎች አይነትም የድጋፎች የሚያግዛቸው ነገር ቢኖር የተሻለ ነገር ማምጣት ይችላሉ ብዬ አስባለሁ። እና ከዚህ በላይም ያለንን የባህል ሀብት ማሳደግ ይቻላል ብዬ አስባለሁ። እና ይህ እነዚህ ሁሉ ነገሮች አድገው ወደፊት ይህንን እንግዲህ በሚቀጥሉት 1-10 ዓመታት እናየዋለን ብዬ አስባለሁ። ለምን ጥበብ ሰሙ የአንድ ሰው የአንድ ማህበረሰብ ወይም የአንድ ሀገር መገለጫ ነው። የእኛንም የኢትዮጵያን ኢሜጅ ይቀይራል ብዬ አስባለሁ አርት እና ይሄ ነገር የኔ ራዕይ ነው። ብዙ ጊዜ ጥበብ ሲባል በእኛ ማህበረሰብ ውስጥ ዋጋ አይሰጠውም። ይህንን ሁሉም ሰው ያየዋል። መንገድ ላይ ሲሄድ ሙዚቃ ይሰማል፣ መንገድ ላይ ሲሄድ ስዕል ወይንም ምስል ያያል። እና እነዚህ ነገሮች ብዙ ሰዎች ተጋግዘው የሰሩት የጥበብ ውጤት ነው። እና እነዚህ ነገሮች ዋጋ ቢሰጣቸው የተሻለ ነው ብዬ አስባለሁ።
ጥበብ ለጥበብ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
30 40 50 60 70 80 90 100 30 40 50 60 70 80 90 100 ድክምክምክም እያልኩኝ ተስፋ ቆረጥኩኝ። ዘጠና መቶ አሁን ይሁን አለንም ቆመናልም ይደርሷል ብያናለ አለው ከመንገድ አይጠብቅም ምንም ቢሆን ይሮጣል ይሄዳል ጊዜ መቼ ይሮጣል ቆምኩለት።
ሳምንቱን ሙሉ አብራችሁ ለነበራችሁ አድማጮቻችን በጣም እጅግ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችንም በዚሁ ተጠናቋል።
አሁን እንግዲህ ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ ኢሜል አድርጉልን። ቪኦኤ አምሃሪክ ብላችሁ ደግሞ በፌስቡክ ገጻችን ላይ መልእክቶቻችሁን አስቀምጡልን።
አብታሙ ስዩምና አይደን ገረመው ከአቀናባሪያችን ሞክቢሊያ ቤሮ ጋር በጀመርነው የጸደይ ሙዚቃ እንሰነባበታለን።
ደህና ደሩ። እግቱ
እግቱ ነው ዘፋኛው። አሳስቻለሁ አድማጮች፣ የእግቱን ሙዚቃ እየሰማን እንለያያለን። መልካም ሳምንት። Oh, 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 oh
ኩን ራዲዮ ሰገሌ አሜሪካቲ